ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 19 2013 ዓ.ም ዝግጅታችን ጀመረ። የአማራ ክልል ፕሬዚዳንት አገኘው ተሻገር በህወሓት ተከፈተ ያሉትን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚል ለጠሩት ዘመቻ የክተት ጥሪ አድርገዋል። ዘገባ ይኖረናል። በተለያዩ የኦሮሚያ ከተሞች መሰንበቻውን ለኢትዮጵያ መከላከያ ኃይል የድጋፍ ሰልፎች ተካሂደዋል። እነዚህን ሰልፎች የተመለከቱም ዘገባ ይኖረናል። እነዚህንና ሌሎች ዘገባዎችን ለምሽት ፕሮግራማችን ይዘናል። ታዳምጧቸዋላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን ለሰዓቱ ዋና ዋና የዓለም ዜና ወደ ተመደበው ሰዓት ልውሰዳችሁ።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታየ ነኝ። የቱኒዚያ ፕሬዝዳንት ጠቅላይ ሚኒስትሩንና ካቢኔያቸውን ትናንት እሁድ ማባረራቸው ተገለጸ። እርምጃው የፖለቲካ ቀውሱን ያባባሰው ሲሆን በሀገሪቱ ዋና ዋና ከተሞች በፕሬዝዳንቱ እርምጃ የተደሰቱ ሰዎች ጎዳና ላይ ወጥተው ድጋፋቸውን ገልጸዋል። ተቃዋሚዎች ደግሞ ድርጊቱ ከመፈንቅለ መንግስት የሚቆጠር ነው በማለት ኮንነዋል። የቱኒዚያው ፕሬዚደንት ካይስ ሰኢድ አዲስ ጠቅላይ ሚኒስትር ሾሜ እየረዳኝ የሥራ አስፈጻሚውን ሥልጣን ራሴ እይዛለሁ ሲሉ ተናግረዋል። አሁን በቱኒዚያ የተፈጠረው ቀውስ ሀገሪቱ እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት በተካሄደው አብዮት ዲሞክራሲያዊ ሥርዓት ከመሠረተች ወዲህ ከተከሰቱት ሁሉ ከባድ ፈተና እንደሆነ ነው የተገለጸው። ዋና ከተማዋ ቱኒዝ እና ሌሎችም ትላልቅ ከተሞች ውስጥ ነዋሪዎች ጎዳና ላይ ወጥተው በሆታና በመኪና ድምፅ ድጋፋቸውን ሲገልጹ ተሰምተዋል። ፕሬዚደንቱ ውጥረት ላይ ባለው አስተዳደርና በተከፋፈለው ፓርላማ ላይ የወሰዱት እርምጃ ከህዝቡ በኩል የተሰጠው ድጋፍ ምን ያህል የገዘፈ እንደሆነ ግልጽ አይደለም። ፕሬዚደንቱም አንድም ሰው የሁከት ተግባር እንዳይፈጽም አስጠንቅቀዋል። በመንግስቱ ቴሌቪዥን በተላለፈው ንግግራቸው ማንም መሳሪያ እንዳያነሳ አስጠነቅቃለሁ ካሉ በኋላ ጥይት በሚተኩስ ሰው ላይ ጦር ሰራዊታችን በአጸፋው ጥይት ይተኩስበታል ብለዋል። የፕሬዝደንቱ ንግግር ከተሰማ በኋላ ምክር ቤቱ አካባቢ የሚኖሩ ነዋሪዎች ብሔራዊ መዝሙር እየዘመሩ ደስታቸውን በመግለጽ ላይ ሳሉ በርካታ የጦር ሰራዊት ተሽከርካሪዎች ህንፃውን እንደከበቡት የአይን ምስክሮች ገልጸዋል። ባለፈው ዓመት የኮቪድ-19 ወረርሽኝ ሀገሪቱን ኢኮኖሚያዋን ያደቀቀው ሲሆን በአሁኑ ወቅትም የቫይረሱ ስርጭት እጅግ እየተባባሰ ሄዷል። ከዚያ አስቀድሞም በሙስና በመንግስታዊ አገልግሎቶች መዳከምና ስራ አጥነቱ በመባባሱ ብዙዎች የሀገሪቱ ዜጎች በፖለቲካ ስርዓቱ ላይ እምነት እንዲያጡ አድርጎ ቆይቷል ተብሏል። በማህበራዊ መገናኛ የተቀሰቀሰውን የተቃውሞ ጥሪ ከትልልቆቹ የፖለቲካ ፓርቲዎች አንዳቸውም አልተቀላቀሉም። ሆኖም ትናንት እሁድ ነዋሪዎች የተቃውሞ ሰልፍ አካሂደዋል። አብዛኛው ተቃውሞ ያተኮረው በምክር ቤቱ አብላጫ መቀመጫ በያዘው አክራሪ ያልሆነው እስላማዊ ፓርቲ ኢናድሃ ላይ እንደነበረ ተገልጿል። ሴራሊዮን በአፍሪካ አህጉር የሞት ቅጣት እንዳይፈጸም በሕግ የከለከለች 23ኛ ሀገር ልትሆን ነው። የሀገሪቱ የምክር ቤት አባላት የሞት ቅጣት እንዲሰረዝና በምትኩ ነፍስ መግደልና የሀገር ክህደትን በመሳሰሉ ከባድ ወንጀሎች የሚፈረድባቸው ሰዎች በዕድሜ ይፍታህ እስራት ቅጣት ወይም ቢያንስ በ30 ዓመት እስራት እንዲቀጡ የቀረበውን ሕግ ባለፈው አርብ በሙሉ ድምፅ አጽድቀዋል። ሀገሪቱ በርስ በርስ ብጥብጥ ውስጥ በነበረችበት እንደ አውሮፓውያን አቆጣጠር በ1998 በመፈንቅለ መንግስት ሙከራ ተሳትፈዋል ተብለው የተከሰሱ 24 ወታደሮች በጥይት ከተገደሉ ወዲህ ሴራሊዮን ውስጥ በሞት የተቀጣ ሰው አልነበረም። ከዚያ ወዲህ ከ80 በላይ ተከሳሾች የሞት ፍርድ ተፈርዶባቸው ወህኒ ቤት የሚገኙ ሲሆን የሀገሪቱ ፕሬዝዳንት ጁሊየስ ማዳ ቢዮ ህጉን በፍርማቸው እንደሚያጸኑት ይጠበቃል። በሰባዊ መብት ቡድኖች በቅኝ አገዛዝ ዘመን ከተወረሱ የጭካኔ አድራጎቶች አንዱ ተደርጎ የሚታየውን የሞት ቅጣት በህግ የሚሰርዙ የአፍሪካ ሀገሮች ቁጥር እየጨመረ መጥቷል። ባለፈው ሚያዝያ የማላዊ ጠቅላይ ፍርድ ቤት የሞት ቅጣት ህገ መንግስቱን ይጻረራል ብሎ ውሳኔ የሰጠ ሲሆን ቻድም ባለፈው ዓመት በህግ አግደዋለች። በሰባዊ መብት ተሟጋቹ ቡድን በአምነስቲ ኢንተርናሽናል መሰረት ባለፈው የአውሮፓ 2020 ዓመተ ምህረት በመላው ከሰሃራ በታች ያሉ የአፍሪካ ሀገሮች የሞት ቅጣት የተፈጸመባቸው 16 ብቻ ሲሆኑ በቀደመው ዓመት ግን 25 እንደነበሩ ተገልጿል። የማሊን የሽግግር ፕሬዚደንት አሲሚ ጎይታን በስለት ወቅቶ ለመግደል በመሞከር ተወንጅሎ የተያዘው ግለሰብ በጸጥታ ኃይሎች ቁጥጥር ስር በነበረበት ባለፈው ሳምንት ሆስፒታል ገብቶ ሳለ ህይወቱ ማለፉን የሀገሪቱ መንግስት ትናንት አስታወቀ። ባለፈው የአንድ ዓመት ጊዜ ሁለት የመንግስት ግልበጣዎችን ያቀነባበሩት የልዩ ኃይሎቹ ኮሎኔል ጎይታ ባለፈው ማክሰኞ ባማኮ በሚገኝ መስጂድ ጸሎት ላይ ሳሉ አጥቂ በስለት ሊወጋቸው ሞክሮ ምንም ጉዳት ሳይደርስባቸው ማምለጣቸው ይታወሳል። ኮሎኔል ጎይታን የጸጥታ ኃይሎች አጅበው ሲያወጧቸው፣ በሌላ በኩል ወታደሮች አንድ ግለሰብ ይዘው መኪና ውስጥ ሲከቱ የሚያሳይ ቪዲዮ ማግኘቱን ሮይተርስ ዘግቦበት ነበር። ትናንት የወጣው የመንግስቱ መግለጫ ሰውየው እየተመረመረ ሳለ የጤናው ሁኔታ እያሽቆለቆለ በመሄዱ ወደ ሆስፒታል ተወስዶ እዚያ ህይወቱ አልፏል ብሏል። የተጠርጣሪው ህልፈት ምክንያት ምን እንደሆነ ምርመራ እየተደረገ መሆኑ ተዘግቧል። በሌላ የአፍሪካ ዜና ሰሜን ናይጄሪያ ዳሚኒሲ የምትባል ከተማ ካለ ቤተል ባፕቲስት ሁለተኛ ደረጃ ትምህርት ቤት በቅርቡ ከ120 በላይ ተማሪዎች የጠለፉ ታጣቂዎች 28ቱን እንደለቀቋቸው ተገለጸ። የቤተ ክርስቲያኑ አባቶች ልጆቹን ትናንት በትምህርት ቤቱ ለየወላጆቻቸው አስረክበዋል። ከ80 የሚበልጡት ተማሪዎች አሁንም በታጣቂዎቹ እጅ መሆናቸውን የቤተ ክርስቲያኒቱ ጉባኤ ፕሬዝደንት አስታውቀዋል። ከተጠለፉት ተማሪዎች መካከል እስካሁን 34ቱ ከጠላፊዎቻቸው አምልጠው ሚሁን ለቀዋቸው የተመለሱ ሲሆን የተቀሩት ይለቀቁ እንደሆነ አልታወቀም። ታጣቂዎቹ ተማሪዎቹን ለመልቀቅ ለእያንዳንዱ ተማሪ $1,200 ማስለቀቂያ መጠየቃቸው ተዘግበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች የዩናይትድ ስቴትስ ዋናው የተላላፊ በሽታዎች ባለሙያ ዶክተር አንቶኒ ፋውቺ በኮሮና ቫይረስ ስርጭት ረገድ ትክክል ባልሆነ ይዞታ እያመራነን ሲሉ ተናገሩ። የዩናይትድ ስቴትሱ የአለርጂና የተላላፊ በሽታዎች ተቋም ዋና ዳይሬክተሩ ዶክተር ፋውቺ ትናንት እሁድ በሲኤንኤን ስቴት ኦፍ ዘ ዩኒየን ዝግጅት ላይ ቀርበው በሰጡት ቃል ከጠቅላላው ሕዝብ 50% አልተከተበም፣ ያ አስቸጋሪ ነገር ነው ብለዋል። ዶክተር ፋውቺ ይህን ያሉት እምቢ አንከተብም የሚሉ ነዋሪዎች በሚበዙባቸው የሀገሪቱ ክፍሎች የቫይረሱ ተያዦች ቁጥር እየጨመረ ባለበት በአሁኑ ወቅት ሲሆን የቫይረሱ ስርጭት እየተባባሰ የመጣው ዴልታ በተባለው የቫይረሱ ዝርያ ሳቢያ መሆኑም እየተነገረ ነው። የፕሬዚደንት ጆ ባይደን ከፍተኛ የጤና ጉዳዮች አማካሪው ዶክተር ፋውቺ ራሳችንን አደጋ ላይ እየጣልን ነው ብለዋል። ክትባቱን የወሰዱ ሰዎች ዴልታውንም ዝርያ ጭምር በከፍተኛ ደረጃ ይከላከልላቸዋል ብለዋል ዶክተር ፋውቺ። ይሁን እንጂ የክትባት መርሃ ግብሩ ፍጥነት ከሚያዝያ መጀመሪያ ወዲህ ከ80% በሚበልጥ መጠን እንደቀነሰ ነው የተገለጸው። ሎስ አንጀለስንና ሴንት ሉዊስን ጨምሮ አንዳንድ የአሜሪካ ከተሞች ነዋሪዎች የተከተቡም ይሁኑ አይሁኑ ደጅ ካልሆኑ በስተቀር ዝግ ስፍራዎች ውስጥ የአፍና አፍንጫ ጭንብል እንዲያደርጉ አዳዲስ ትዕዛዞችን አውጥተዋል። ሌሎች ከተሞችም ተመሳሳይ መመሪያ ለማውጣት እያቀዱ ናቸው። በሌላ ዜና ቅዳሜ ዕለት በአውስትሬሊያ በሺዎች የሚቆጠሩ ሰዎች በኮቪድ-19 ምክንያት የተቀመጡትን የህብረተሰብ ጤና መከላከያ ትዕዛዞች በመጣሳቸው ምክንያት ከአሁን ወዲያ ክልከላውን በመቃወም የሚደረጉ ሰልፎችን አንታገስም ሲል የአውስትሬሊያ ፖሊስ አስጠነቀቀ። የጤና ባለሙያዎችም በህገወጥ መንገድ እየተካሄዱ ያሉት የተቃውሞ ሰልፎች ሲድኒ ከተማ ላይ እየተባባሰ ያለውን ዴልታ የተሰኘውን ልውጡን የኮሮና ቫይረስ ዝርያ በከፍተኛ ሁኔታ የበለጠ ሊያስፋፋው ይችላል የሚል ስጋት አላቸው። ዘጋቢያችን ፊል መርሰር ከሲድኒ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች።
በአውስትራሊያ በኮሮና ቫይረስ ምክንያት የተጣሉትን ክልከላዎች በመቃወም ቅዳሜ ዕለት የተደረገውን ሰልፍ ያስተባበሩትን ግለሰቦች ለመያዝ የሚደረገው ጥረት እንደቀጠለ ሲሆን እስካሁን በደርዘን የሚቆጠሩ ሰዎች ከፖሊስ ጋር ባደረጉት ግብግብ ምክንያት ክስ ተመስርቶባቸዋል። አንዳንድ ተቃዋሚዎች በሰልፉ ላይ ልጆቻቸውን ይዘው የተገኙ ሲሆን የፊት መሸፈኛ ጭንብል የተጠቀሙ በጣም ጥቂት ሰዎች ናቸው። ፖሊስም በዚህ ህገወጥ ባለው ተግባር ላይ የተሳተፉትን ሰዎች እንደሚያስር አስታውቋል። የጤና ባለሙያዎች እንደሚሉት ሜልቦርንና ብሪስቤንን ጨምሮ በሶስት የአውስትራሊያ ከተማዎች የተካሄዱት ሰልፎች የሰውን ህይወት አደጋ ላይ የሚጥሉ ናቸው። ባለስልጣናት እንዳስታወቁት በዚህ የተቃውሞ ሰልፍ ላይ እስከ 3500 ሰዎች ተሳትፈዋል። ሰልፉ ካበቃ በኋላ ንግግር ያደረጉት የኒው ሳውዝ ዋልስ ፖሊስ ኮሚሽነር ማይክ ፉለር ከዚህ በኋላ ተመሳሳይ ረብሻ ለማካሄድ የሚሞክሩ ከፍተኛ ኃይል ይጠብቃቸዋል ሲሉ ተናግረዋል።
በመጪው ቅዳሜ ተመሳሳይ ሰልፍ ለማካሄድ እቅድ እንዳለ የሚያሳይ መረጃ በበይነ መረብ ላይ ተለቋል። የዚያን ቀን አስቀድመን በቦታ ላይ እንደምንገኝ ለሁሉም ሰው ማስጠንቀቅ እንፈልጋለን። ትታሰራላችሁ፣ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ተናግረዋል። እናም እንደዚህ አይነት ባህሪ ዳግም አንታገስም።
በአውስትራሊያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እጅግ እያሻቀበ መሄዱን ተከትሎ በሶስት ከተማ የሚኖሩ ወደ 14 ሚሊየን የሚጠጉ ዜጎች በጥብቅ ክልከላ ላይ ናቸው። በደቡብ አውስትራሊያ የተጣለው ክልከላ በነገው ዕለት የሚጠናቀቅ ሲሆን በቪክቶሪያ የተጣለው ደግሞ በመጪው 24 ሰዓታት ውስጥ ያበቃል። ሆኖም ላለፉት ሶስት ወራት በሲድኒና በአካባቢዋ የሚገኙ ከተሞች ላይ ተጥሎ የቆየው ከቤት ያለመውጣት ክልከላ ሊራዘም ይችላል የሚል ስጋት በከፍተኛ ሁኔታ አይሏል። በፊል መርሰን ከሲድኒ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ የኢራቅ ጠቅላይ ሚኒስትር ሙስታፋ አልሃዲሚን በዋይት ሀውስ ተቀብለው ያነጋግራሉ። በውይይታቸው ኢራቅ ውስጥ ያሉት የዩናይትድ ስቴትስ ወታደሮች መጻኢ ጉዳይ አንዱ ትኩረት እንደሚሆን ነው የሚጠበቀው። ለሰዓቱ ያለን ዜና በዚሁ አበቃ።
ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 19/2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማ አማሪክ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአማራ ክልል ፕሬዝዳንት አገኘው ተሻገር በህወሓት ተከፈተ ያሉትን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚለጠሩት ዘመቻ የክተት ጥሪ አድርገዋል። ፕሬዝዳንቱ ትላንት ባደረጉት ጥሪ በክልሉ ውስጥ ማንኛውም የመንግስትም ሆነ የግል መሳሪያ የታጠቀ እንዲሁም ለግዳጅ ብቁ የሆነ ወጣት ሁሉ ከዛሬ ጀምሮ ይክተት ነው ያሉት። የትግራይ ህዝብ ግን አሁንም ወንድም ህዝብ ነው ያሉት አቶ አገኘው ጠላታችን ህወሓት ነው፣ የምንዘምተውም አሸባሪ ቡድኑን ለመመከት ነው በማለት ተናግረዋል። ተቃዋሚው የአማራ ብሔራዊ ንቅናቄ አብንና ከፍተኛ የክልሉ የጦር አመራሮችም የክተት ጥሪውን ደግፈውታል። በዚህ ዙሪያ እየተጠናቀረ ያለው ዘገባ ሙሉ እንደደረሰን ይዘን እንመለሳለን። አሁን ወደ ሌላ ዘገባችን ነው የምናልፈው። በተለያዩ የኦሮሚያ ከተሞች መሰንበቻውን ለኢትዮጵያ መከላከያ ኃይል የድጋፍ ሰልፎች ተካሂደዋል። በሳምንቱ መጨረሻ ቀናት በተለያዩ የኦሮሚያ ክልል ከተሞች ለኢትዮጵያ መከላከያ ኃይል ድጋፍ የታለሙ ሰልፎች ናቸው የተካሄዱት። ሰልፎቹ ካለፈው ቅዳሜ አንስቶ በአዳማ፣ አሰላ፣ ሻሸመኔና ባሌ ሮቤ ከተሞች በተመሳሳይ መከናወናቸውም ታውቋል። በሰልፎቹ ላይ የተሳተፉት የየከተሞቹ ነዋሪዎች በገንዘብና እንዲሁም ሌሎች መዋጮዎች ጭምር ለኢፌድሪ መከላከያ ኃይል ያላቸውን ድጋፍ ገልጸዋል። በሺዎች የሚቆጠሩ ወጣቶችም የኢትዮጵያ መከላከያን ኃይል መቀላቀላቸው ተነግሯል። ገልሞ ዳዊት ነው የተከታተለው፣ ዝርዝሩን ያስደምጠናል።
በኦሮሚያ ክልላዊ መንግስት የተለያዩ ዞኖች ዋና ከተሞች ለኢፌድሪ መከላከያ ኃይል አጋርነት ለማሳየት የተዘጋጁ ሰልፎች ተካሂደዋል። የክልሉ ፕሬዚደንት ጽህፈት ቤት አርብ ዕለት ይፋ ባደረገው መርሃ ግብር መሰረት የድጋፍ ሰልፉ ቅዳሜ በኦሮሚያ ክልል ምስራቅ ሸዋ ዞን ዋና ከተማ አዳማ ከተማ የተከናወነ ሲሆን በርካቶችም ተገኝተው ለመከላከያ ኃይል ያላቸውን አጋርነት ገልጸዋል። የውጭ ሀገራት በኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ ነው ሲሉም ተቃውሟቸውን አሰምተዋል። ትላንት እሁድ ተመሳሳይ የድጋፍ ሰልፎችን ያስተናገዱት አራት የኦሮሚያ ዞኖች ዋና ከተሞች ናቸው። በአርሲ ዞን አሰላ ከተማ በተከናወነው የድጋፍ ሰልፍ ላይ ልክ እንደ አዳማው ሰልፍ በርካቶች ተገኝተዋል። አቶ ገብሬ ኡርጌሳ የአሰላ ከተማ ከንቲባ ናቸው። ከአሁን በፊት የአርሲ ዞን ነዋሪዎች በመጀመሪያ ዙር ከ620 በሬዎች በላይ አሁን ደግሞ ከ140 በላይ ሰንጋዎችን ማበረከታቸውን ገልጸው ሌሎች በአይነት የተበረከቱ ድጋፎችን መኖራቸውንም አመልክተዋል። አብዱልከሪም መሐመድ የአርሲ ዞን ጢቾ ወረዳ ነዋሪ ነው። ትላንት በአሰላ ከተማ በተዘጋጀ ሰልፍ ላይ ነው ያገኘሁት።
ዛሬ እዚህ የተገኘሁት ለታላቁ የሀገር መከላከያችን ድጋፍ ነው እዚህ የተገኘሁት እና የሀገር መከላከያችን የራሱን ነፍሱ ሰጥቶ እዛ ጋር እየተፋለመ ነው እና እቺ ሀገር እንዳትፈርስ ትልቅ ሚና እየተጫወተ ያለው በአሁኑ የሀገራችን መከላከያ ነው እና ዛሬ እዚህ እንደምታየው የአርሲ ዞን ወረዳዎች እንዳለ እዚህ ተሰብስበው ለሀገራችን መከላከያ ታላቁ መከላከያ ድጋፍ እያደረጉ ነው እንደምታየው ነው። እናም ወጣቶችን ማድረግ ያለባቸው ነገር ቢኖር እንግዲህ ለዚህ ለሀገር መከላከያችን አንደኛ ለሀገር ህልውናና ለሀገር አንድነት ስለሆነ እነሱ የሚፈለሙት እነሱ ባላቸው አቅም ሄደው ወይ ወደ መከላከያ ተቀላቅለው ከመከላከያ ጋር ጎን ሆነው እንትን መፋለም አለባቸው ብላለሁኝ። አመሰግናለሁ።
አየለ ክፍሉ ሌላ ያናገርኩት የአሰላ ከተማ ነዋሪ ነው።
ብዙ ድጋፍ ያስፈልገዋል። በረሃ ላይ ብዙ ውጣ ውረዶች ያሉባቸው ከመራብ እስከ መጠማት ብዙ መውደቅ አለ፣ መነሳት አለ። ያንን እኛ ያለንን የአቅማችንን አቅማችን የሚችለውን ነገር ሁሉ አድርገንላቸው እስከ መጨረሻው ድረስ ሀገራችን ሰላሙና ወደ ልማቱ በቆራጥነት እስክትገባ ድረስ ከጎናቸው ነን። እኛ መንግስት ከላይ ያለውን ነገር ማጠናከር አለበት። ወጣቱ ደግሞ ይሄ የውስጥ ለውስጥ ያለውን ችግርና ረብሻ ትቶ ለአንድ ሀገሩ ነው መቆም ያለበት። እንደኔ ግምት ወጣቱ የተማረውም ያልተማረውም ዩኒቨርሲቲ ያለውም ለአንድ ሀገሩ ነው መቆም ያለበት። ሀገር ከሌለች ሁላችንም ልጆቻችንም እኛም መኖር አንችልም። ሀገር ሰላም ሆና ስትኖር ብቻ ነው ሁሉም ተምሮ ነገ ስራ ተነገ ወዲያ ቤተሰብ አፍርቶ መኖር የሚችለው። ካልሆነ ግን ሌላ ሀገር የምናየው ችግር ኢትዮጵያ ውስጥ አይቀሬ ነው።
በዚህ በአሰላ ከተማ በተከናወነው ዝግጅት ላይ በርካታ የአካባቢው ወጣቶችም የመከላከያ ኃይሉን መቀላቀላቸውንም የአሰላ ከተማ ከንቲባ አቶ ገብሬ ኡርጌሳ ጨምረው ገልጸዋል።
ደርጎጎን ገረ ኩምሰዲት ከላን ጦሊገለ ጎደን አርሲቲ መጋላ አሰላ ራ ጅዱገሌሳ መጋላ አሰላ ጠመካን ሁለት ቀበመን
እንዲህ ይላሉ አቶ ገብሬ። ወደ 3000 የሚጠጉ ወጣቶች ናቸው ከአሰላና ከተለያዩ የአርሲ ዞን አካባቢዎች መጥተው በአሁኑ ሰዓት በአሰላ ከተማ የምልምል ማዕከል ውስጥ የሚገኙት። ከአሰላ የተመለመሉት 308 ከተለያዩ የአርሲ ዞን ወረዳዎችና ከተማዎች ወደ 2300 ወጣቶች፣ በአጠቃላይ ከ2600 በላይ ምልምል ወጣቶች አሁን በማቆያ ጣቢያ ውስጥ ይገኛሉ። እኚህ ወጣቶች ወደ መከላከያ ለመቀላቀል የወሰኑት በሙሉ ፈቃዳቸው ነው ይላሉ። አቶ ገብሬ በማህበራዊ ሚዲያ ላይ መንግስት ወጣቶችን በግድ ወደ ውትድርና እየወሰደ ነው ለተባለው በፍጹም ትክክል አይደለም ሲሉ ተችተዋል። በባሌ ዞን ዋና ከተማ ሮቤ በተከናወነው ሰልፍ የሮቤ ከተማ ኮሙኒኬሽንስ ቢሮ ኃላፊ አቶ ግርማ መንገሻ ከተለያዩ የባሌ ዞን የተውጣጡ ነዋሪዎች በሰልፉ ላይ መገኘታቸውንና ለመከላከያም ድጋፍ መስጠታቸውን ገልጸዋል። አቶ ግርማ አክለውም ከ300 በላይ ወጣቶች ከሮቤ ከተማ የመከላከያም መቀላቀላቸውን ገልጸዋል። የባለ ዞን አስተዳደር በአጠቃላይ ከዞኑ ከ1300 በላይ ወጣቶች የሀገር መከላከያ ኃይሉን ለመቀላቀል መመዝገባቸውንና ሽኝትም እንደተደረገላቸው አስታውቀዋል። የምዕራብ አርሲ ዞን ዋና ከተማ ሻሸመኔ ላይ በተደረገው ሰልፍ ላይም በርካቶች መገኘታቸውን የከተማዋ መንግስት ኃላፊዎች ገልጸዋል። አቶ በልዳ ገለቶ የሻሸመኔ ከተማ ኮሙኒኬሽንስ ቢሮ ኃላፊ ነዋሪዎች የተለያዩ ድጋፎችን ማድረጋቸውን፣ ከ2000 በላይ ወጣቶችም ወደ መከላከያ ኃይል ለመቀላቀል ተመዝግበዋል ብለዋል። የሳምንቱ መጨረሻን ሰልፍ ያስተናገደችው ሌላኛው ከተማ ጅማ ናት። አቶ ሰመሩዲን መሐመድ ዘይን የጅማ ዞን ኮሙኒኬሽንስ ቢሮ ኃላፊ ናቸው።
ኢጋቲብ በከነሞ ኩሎ በከሙ ራያ እንተሰብያ ቦቲቻ ፍርመዱማ ቢያ የጉዳፊ አካውን ገረገራ ከፈላቱ ሬቲ
እንዲላሉ አቶ ሰመሩዲን ያገርን ልውና ለሚጠብቀው የመከላከያ ሰራዊት ሰሞኑን የድጋፍ ሰልፍ እየተደረገ ነው። ከተለያዩ የጅማ ዞን ወረዳዎችና ከተማዎች ከ4.5 ሚሊዮን ብር በላይ ተሰብስበዋል። በተጨማሪም ከ4000 በላይ ወጣቶች የኢፌድሪ መከላከያን ለመቀላቀል ተመዝግበዋል ብለዋል። በንግግራቸው አቶ ሰመሩዲን ለወጣቶቹ ባለፈው ቅዳሜ በሀገር ሽማግሌዎች የሽኝት ስነ ስርዓት መከናወኑንም ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አርሲ ዞን ኤራ።
ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንወስዳችኋለን። ተከታዩም ዘገባችን ከሰልፍ ጋር የተያያዘ ነው። ወደ ድሬዳዋ ነው የምናመራው። በድሬዳዋ አስተዳደር የመከላከያ ሰራዊትን የሚደግፍ ሰላማዊ ሰልፍ ተካሂዷል። የሰልፉ ዓላማ የሁለተኛውን ዙር የህዳሴ ግድብ ሙሌትና ስድስተኛውን ብሔራዊ ምርጫ በሰላም መጠናቀቁን ጭምር ለመደገፍ ነው ቢባልም አብዛኛው ሰልፈኛ ግን ህወሓትን ማውገዝና ለመከላከያ ሰራዊት ያለውን አጋርነት በመግለጽ ላይ ያተኮረ ነው ሲል ተደምጧል። ሰልፉን የተከታተለው አዲስ ቸኮል ተከታዩን ዘገባ አድርሶናል። ወደ ዘገባው።
በድሬዳዋ አስተዳደር በትላንትናው ዕለት መልካ ጀብዱ ቀበሌን ጨምሮ ሁሉም የከተማዋ ቀበሌዎች የተሳተፉበት የድጋፍ ሰልፍ ተካሂዷል። ህወሓት የሰሜን ህዝብ በማጥቃትና ህጻናትን ለውጊያ በማሰለፍ ፈጸሙ ያሉትን ወንጀል የተቹትና የመከላከያ ሰራዊት መስዋዕትነትና ጀግንነት ያወደሱት ከንቲባ አህመድ መሐመድ ቡህ የሰልፉ ዓላማ ይህ ብቻ ሳይሆን የህዳሴ ግድቡን ሁለተኛ ዙር ሙሌት ማክበር እንዲሁም ስድስተኛ ብሔራዊ ምርጫ በሰላም መጠናቀቁንም ምክንያት በማድረግ እንደሆነ ተናግረዋል። ከንቲባው በንግግራቸው በትግራይ ህጻናት ለውትድርና እየተመለመሉ ነው መባሉን ሰፊ ጊዜ ሰጠው አውግዘውታል። በወቅቱ ንግግር ያደረጉት የድሬዳዋ ሴቶች ፌዴሬሽን ሰብሳቢ ወይዘሮ ቢፍቱ አባስ የትግራይ ሴቶችም ህወሓትን በመቃወም ረገድ ከቀረው የኢትዮጵያ ህዝብ ጎን እንዲሰለፍ ጥሪ አቅርበዋል።
በጁንታው ስግብግብነት አባዜ የኢኮኖሚያዊ እድገት ተጠቃሚ እንድትሆኑ በዕለት እርዳታና በድጎማ ዘመናችሁን በችግር እንድትደግፉ የተፈረደባችሁ የትግራይ እናቶች ትናንት በቡድተኝነት ፖለቲካዊ የእሱ አፋሽና አጎንባሽ እንድትሆኑ ሲያደርጋችሁ የነበረው ከፋፋዩና አሸባሪው ጁንታ ዓላማው እናንተ ሴት እህትና እናቶችን በይፋ ተቃውሞ ዘንድ እኛ የድሬዳዋ አስተዳደር ሴቶች ፌዴሬሽን አባላት ጥሪያችንን እናስተላልፋለን።
የድሬዳዋ አስተዳደር ህጻናት ፓርላማ አፈጉባኤ ህጻን ሩት ታከለም የህጻናትን ለውትድርና መጠቀማው ግዛ በተጨማሪ ግን የሚመለከታቸው አካላት ሁሉ ለህጻናት ትክክለኛው መረጃ በኃላፊነት ስሜት እንዲሰጡ ጠይቃለች።
በሰሜኑ የሀገራችን ክፍል በትግራይ ክልል የተፈጠረው ጉዳይ እና ያስከተላቸው ያሉ ችግሮች በሰነቅነው ብሩህ ተስፋ ላይ ጥላ እያጠላበትና የሀሳብ መከፋፈል ውስጥ እንድንገባ እያደረገን ይገኛል። በመሆኑም በእነዚህና መሰል ሀገራዊ ችግሮች ዙሪያ እድሜ ወይም አቅማችን የሚመጥን የተሟላ ግንዛቤ እንድናገኝ በማስቻል ረገድ ወላጆች፣ ታላላቆቻችንና የሚመለከተው መንግስታዊ አካላት በተለይም የብዙሀን መገናኛዎች ተቋማት ሚናችሁን በሚገባ እንድትወጡ አደራ ማለት እንወዳለን።
በመድረኩ ላይ የድሬዳዋ ተፎካካሪ ፓርቲዎችን በመወከል ንግግር ያደረጉት የኢዜማ ድሬዳዋ ኃላፊ አቶ ዮናስ ደግነህም ለሀገሪቱ ሰላምና አሸባሪ ያሏቸውን ለመመከት የሚፈለግባቸውን ሁሉ እንደሚያበረክቱ ቃል ገብተዋል። በሰልፉ ላይ በተደጋጋሚ ሲንጸባረቁ ከነበሩ የመከላከያ አጋርነትን የሚያንጸባርቁና ህወሓትን የሚያወግዙ መፈክሮች ባሻገር ለድሬዳዋ ከተማ ኢኮኖሚያዊ መቀዛቀዝ ህወሓትን ተጠያቂ የሚያደርጉ መፈክሮችም ጭምር ነበሩ። ቪኦኤ ያነጋገራቸው የህግ ባለሙያ አቶ የተባረከ አስፋውም ሰልፉን የወጡበት ምክንያት ሲያስረዱ ይህን ጭምር ነበር ያንጸባረቁት።
በዋናነት ያው ለኛ ለድሬዳዋዎች ሀገር መከላከያን መደገፍ ብዙ ትርጉም አለ። ይሄም የምንልበት ምክንያታችን በ27 አመቱ ያው ከተማን ተረክበው ገጠርን አስረክበውን የሄዱ ሰዎች ናቸው። እነዚህ ሰዎች በዋናነት ይሄንንም የምንልበት በዋናነት እቺ ከተማ የምትታወቅበት የነበረው ከኢንዱስትሪ መስፋፋት ጋር ተያይዞ ነው። ስለዚህ የኢንዱስትሪዎቹ ደግሞ መነሻ ወይም ኮር የነበሩት አንደኛ ምድር ባቡር ነው፣ ሁለተኛው ጨርቃጨርቅ ፋብሪካ ነው። እነኝን ሁሉ አውድመው 27 አመት ውስጥ ምንም እንዳይተርፍ አድርገው የባቡር ሀዲዶቹ ሳይቀር ሸጠውብን የሄዱ ሰዎች ናቸው። ስለዚህ እነኝን ለሚያጠፋ ኃይል ወይም እነኝን ደግሞ አንድ ለሚል ኃይል ድጋፍ መስጠት አንድ እንደ ድሬዳዋም ድሬዳዋዊነት፣ ሁለት ለእኔ ፐርሰናሊ የወታደር ልጅም ስለሆንኩኝ መከላከያ የሀገር
ይህ መሰሉ ሰልፍ አስቀድሞ በአዲስ አበባና ሐዋሳ የተካሄደ ሲሆን አዳማ፣ ጎንደርና ሌሎች ከተሞች ላይ ደግሞ ባሳለፈው ቅዳሜና እሁድ ተካሂዷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በትላንትናው ዕለት ኢትዮጵያ እየገነባች ላለችው የህዳሴ ግድብና ጀምረዋለች ለተባለው የህግ ማስከበር ዘመቻ ድጋፋቸውን ለመስጠት የተሰባሰቡ ትውልደ ኢትዮጵያውያን በዋሽንግተን ዲሲ ትዕይንተ ህዝብ አከናውነዋል። በዝግጅቱ ላይ የተገኘው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
ትናንት እሁድ አመሻሹን በርከት ያሉ ትውልደ ኢትዮጵያውያን በዋሽንግተን ዲሲ እምብርት ላይ ከቆመው የዋሽንግተን ሐውልት ስር ተሰብስበዋል። በዚያ የመሰባሰባቸው ምክንያት ምን ይሆን ብለን ከጠየቅናቸው የዝግጅቱ አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው።
ትዕይንተ ህዝብ ለማዘጋጀት ያስፈለገበት ምክንያት ያው በቅርቡ እንደሚታወቀው የአባይ ሁለተኛው ሙሌት በመደረጉ ሁለተኛ መከላከያችን ህይወቱን እየከፈለ ባለበት ሰዓት ላይ ለሱ ከጎኑ መቆማችን ለማሳየት እንዲሁም ኢትዮጵያዊነትን ለማወደስ ነው ይሄ ትዕይንተ ህዝብ የተጠራው።
ሰላምና አንድነት ለኢትዮጵያ የዲሲ ግብረ ኃይል የሚባለው አዘጋጅ አካል አባል መሆናቸውን የነገሩኝ አቶ መስፍን ይህንን ትዕይንተ ህዝብ የሚመለከቱ የዓለም አቀፉ ማህበረሰብ ተወካዮች ሊያጤኑት ይገባል የሚሉትንም እንዲያስረዳሉ።
የዓለም አቀፍ ማህበረሰብ እንዲረዳል የምፈልገው በሀገራችን ውስጥ አሁን እየተካሄደ ያለው ጦርነት ሳይሆን ህግ የሚያስከበር ነው። የተወሰኑ ቡድኖች እኛ ካልገዛናችሁ ለ27 ዓመት ሲገዙ የነበሩ እኛ ካልገዛናችሁ ብለው የከፈቱት ጦርነት ነው እና ይሄ ጦርነት ሳንፈልገው አማራጭ ስለሌለን ብቻ የገባንበት መሆኑን እንዲያውቁ፣ ሁለተኛ የውሸት ትርክቱን ትተው ከኢትዮጵያ መንግስት ጋር ሆነው ይህን ጦርነት የሚገኝበትን እልባት መፈለግ አለባቸው እንጂ ከአንድ ወገን ሆነው መቆም እንደሌለባቸው ለመግለጽ ነው።
አቶ መስፍንና ሌሎች የዝግጅቱ አሰናጆች በሰሜን ኢትዮጵያ የተፈጠረው ግጭት ቆስቋሽ ክልሉን ያስተዳድር የነበረው የህወሓት ኃይል መሆኑን ደጋግሞ ያስረዳሉ። ህወሓት በበኩሉ ከኤርትራና ኢትዮጵያ መከላከያ ሰራዊቶች በክልሉ ላይ ሊቃጣ የነበረን ጥቃት ለመመከት ቀድሞ እርምጃ መውሰዱን በባለስልጣናት በኩል ማስታወቁ ይታወሳል። ቀደም ብለን ከጠቀስነው አካል በተጨማሪ የተለያዩ ተቋማትና ሀገር ወዳዶች በተባባሪ አዘጋጅነት ተሳትፎበታል የተባለው ትዕይንተ ህዝብ አዘጋጅ ኮሚቴ አባል የሆኑት ወይዘሮ ሊያ ፋንታ በበኩላቸው ኢትዮጵያ የህዳሴ ግድብን በተመለከተ ያጋመሰችውን ጉዞና የሀገር መከላከያ ሰራዊት በመከወል ላይ ያለውን የህግ ማስከበር እንቅስቃሴ በሚል የተገለጸውን ዘመቻ ከመደገፍ ባሻገር ዛሬም በኢትዮጵያ ሰላም ቅድሚያ ሊሰጠው እንደሚገባ ይናገራሉ።
ልማትም ሁሉም ነገር በፊት ሰላም ነው። ሰላም ከሌለ ሀገር የለም። በተለይ ለኛ ለሴቶችና ለእናቶች ሰላም ትርጉም አለው። ወንዶችን ለማግለልም ባይሆን እናት 9 ወር በማህፀኗ ተሸክማ ከደረቷ ላይ የሚፈልቀውን ጡት መግባ ብዙ ተሰቃይታ ነው ቆሞ እንዲሄድ የምታደርገው። ብዙ ዋጋ ትከፍላለች። ይሄ ልጇ በጦርነት እንዲጎዳ የማንም ልጅ እናት አትፈልግም። በተለይ በኢትዮጵያ የቆየው ታሪካችን ስበርስ ተቻችሎ የመኖር ነው። ይሄ በዘር የመከፋፈልን ነገር የሰራው እንግዲህ ማንም ሰው እንደሚያውቀው ወያኔ ነው ያን የፈጸመው።
ወይዘሮ ሊያ ኢትዮጵያ ውስጥ ከተከሰቱ ችግሮች ጋር በተገናኘ ወቀሳ ያቀረቡበት የህወሓት ኃይል ኢትዮጵያ ብሔር ብሔረሰቦችና ህዝቦች መብትና ማንነታቸው እንዲረጋገጥ ማድረጉን፣ በተለያዩ ህዝቦች መካከል ሰላምና ብዝሃነት እንዲዘፍን ሲሰራ መቆየቱን ከስኬቶቹ መካከል መጥቀሱ አይዘነጋም። ይሁንና ዛሬ ላይ የትግራይ ክልል ኃይሎችና ከተለያዩ ክልሎች የተውጣጡ ታጣቂዎች በአጎራባች ስፍራዎች በባላንጣነት ተፋጠው ይገኛሉ። ወይዘሮ ሊያ ተፋላሚዎች የሰላምን መንገድ ይመርጡ ዘንድ ተማጽነዋል።
አሁንም በትግራይ አካባቢ የተነሳውን አለመግባባት በሰላም እንዲፈታ እኔ እስከማውቀው ድረስ መንግስታችን ተደጋጋሚ የሰላም ልዑካንን ልኮ ለምኗል፣ ማልዷል። ግን እኔ እስከማውቀው ድረስ በአሰቃቂ ሁኔታ የሰሜን እዝን በመምታት ጦርነቱን የከፈተው ከመሆኑ በላይ በአሁኑ ጊዜ የእፎይታ ጊዜ መንግስታችን ቢሰጥም ይሄው ጦር እየሰበቀ ህፃናትን እየላከ አሁንም እየሞቱ ነው። እኔ በዚህ ወቅት የትግራይ የምለው የለም፣ ሁሉም ኢትዮጵያዊ ነው። ኢትዮጵያዊ እና ኢትዮጵያዊ መገዳደል የለበትም። የቆየ ታሪካችንን የሚያጎድ የሚያሳድፍ ነው። የሚያዩኝ የሚመለከቱኝ ቢኖር በዚህ ሰዓት በሁሉም ወገን የሆናችሁ ስለ እናቶች ብላችሁ ስለ ኢትዮጵያዊ እናቶች ጠግበው ስላላደሩ እናቶች ቅጠል ተሸክመው በእንጦጦ ተራራ ላይ ሲወጡ ላበታቸው ከመሃል ራሳቸው በደመሬት አስፋልት በሚያርሰው እናቶች ብላችሁ እባካችሁ ለታችሁም ተው።
በዚህ ድጋፍ መርሃ ግብር ላይ ካገኘዋቸው ወጣቶች መካከል አንዱ ቢኒያም ጌታቸው ነው። በጋለ ስሜት በዙሪያው ለተሰበሰቡ የዘመን ተጋሪዎቹ እሱ ኢትዮጵያ ተጋርጦባታል የሚለውን ፈተና በድል ትወጣ ዘንድ መደረግ አለባቸው የሚላቸውን ጉዳይ ሲያስረዳም ሰማነው።
አገራችንን ለማፍረስ በግራና በቀኝ እየሮጡ ያሉ የትኛውንም ሴራ ለማፍረስ ከምንም ጊዜ በላይ ከዘር፣ ከሃይማኖት፣ ከፖለቲካ ሁሉ ልዩነት አቁመን ሁላችንም በአንድነት ቆመን አገራችንን እናስቀጥል ግድ የሚለን ሰዓት ላይ ደርሰናል። ስለዚህ ለወጣቱ ማስተላለፍ የምፈልገው ቴክኖሎጂን የምታውቁ ዕውቀት ያላችሁ በተለያየ ዘመቻ ላይ በትዊተር ሊሆን ይችላል በተለያየ ነገር ላይ ተሳትፋችሁ የአገራችሁን ገጽታ እንድታስተካክሉ አብራችሁ እንድትቆሙ ከአገራችሁ ጋር በምዕራቡ ዓለም የመጣብንን ይህንን ደግሞ የዲፕሎማሲ ጫና አገራችን ላይ የሚደረገውን ሴራ ሁሉ ለማክሸፍ ሁላችንም በአንድ ላይ ልንቆም ይገባናል ብዬ አስተላልፋለሁ። መልእክት እናስተላልፋለን።
በዚህ መድረክ ላይ የህዳሴ ግድብን በተመለከተ በሚሰሩት የማነቃቃትና የድጋፍ ማሰባሰብ ስራ የሚታወቁት ኡስታዝ ጀማል በሽር በበኩላቸው የግድቡን የአሁን ደረጃ ወድሰው ሀገሪቱ የተጋረጠባትን ወቅታዊ ሁኔታ በተመለከተ ምልከታቸውን አካፍለዋል።
ይህንን በሰው ርብርቦሽ ማንም ይጀምረው ማን ብቻ ሲንከባለል የመጣው ነገር ግን በአሁኑ ሰዓት አይበገረኝነቱን ያሳየ የሆነ ይህ ትውልድ ሁለተኛውን ሙሊት በዚህ አይነት መልኩ አጠናቅቆ ስላሳየ ያን ደስታችንን ለማሳየት ለመጣ ነው። ሞልቶ ሞልቶ ፈሰሰ ብለናል። ይህንና መሰል የሆኑ አንድ የሚያደርጉንን ጉዳዮች በኃይለኛው መያዝ ካለብንና ወሳኝ ከሆነው ነገር የመከላከያችን ጉዳይ ነው። ሌላው ቀርቶ ሃይማኖት ራሱ በሰላም ይዘን መሄድ የምንችለው መሬቱ መቀመጫው ሲኖር ነው። ለመተግበር የግድ ሰላም ያስፈልግ። የትግራይ ህዝብ ህዝባችን ነው። የትግራይ ህዝብ ወዳጃችን ነው። እኛም ተዋልደናል። ማንም ከትግራይ ያልተዋለደ የለም። ስለዚህ ሙሉ በሙሉ ትግራይ ያለን የምንናገረው ነገር የለንም።
የትናንቱን የድጋፍ መርሃ ግብር ያዘጋጁት አካላት በዛሬው ዕለትም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተቃውሞ ሰልፍ መጥራታቸው ተሰምቷል። የሰልፉ ዋና ትኩረት ዩናይትድ ስቴትስ በኢትዮጵያ ወቅታዊ ሁኔታ ላይ እያሳደረች ነው የሚባለውን ጫና እንድታስቆም፣ ለተሻለ መፍትሄም እንድትተጋ መጠየቅ እንደሚገኝበት ተሰምቷል። በሰሜን ኢትዮጵያ ትግራይ ክልል ውስጥ ጦርነት መቀስቀሱን ተከትሎ ዩናይትድ ስቴትስ ተፋላሚዎች ተኩስ እንዲያቆሙ፣ ደርሰዋል የሚባሉ የሰብአዊ ጥሰቶች በገለልተኛ ወገን እንዲመረመሩ፣ የኤርትራ ጦር ከትግራይ ክልል እንዲወጣ በዋነኝነት ስትጠይቅ ቆይታለች። በጦርነቱ ውስጥ ተሳታፊ ናቸው ያለቻቸውን አካላት ባለስልጣናት ላይም የጉዞ እቀባ ከመጣል አልፋ ለኢትዮጵያ ይሰጡ ከነበሩ ድጋፎች የተወሰኑት ላይም እገዳ እንዲጣል መወሰኗ ይታወሳል። በቅርቡ የኢትዮጵያ መንግስት ያስተላለፈውን ተኩስ አቁም በተመለከተ የዩናይትድ ስቴትስ መንግስት ተኩስ አቁሙ በትግራይ ክልል ውስጥ ያለውን ግጭት ከገታ፣ የመብት ጥሰቶችን ካስቆመና ካለከልካይ ሰብአዊ ድጋፍ እንዲገባ የሚፈቅድ ከሆነ በበጎ እንደሚመለከተው አስታውቋል። የተኩስ አቁሙ መንፈስ ግን ብዙም ሳይዘልቅ የትግራይ ክልል ኃይሎች ሉዓላዊ ግዛታችን ነው በሚሉትና ምዕራብ ትግራይ በሚል ተከልሎ ከዓመታት በላይ በቆየው የአማራ ክልል ባለስልጣናት በበኩላቸው ካለ ሕዝብ ይሁንታ በግዳጅ ወደ ትግራይ ክልል ተካተዋል በሚሏቸው አጎራባሽ ስፍራዎች አዲስ ግጭት ውስጥ ገብተዋል። ታላቁ የህዳሴ ግድብን በተመለከተ በቅርቡ በጸጥታው ምክር ቤት በነበረ ስብሰባ ላይ ዩናይትድ ስቴትስ አለመግባባት ውስጥ የሰነበቱት ኢትዮጵያን፣ ግብፅና ሱዳንን ለማደራደር ሁነኛው አካል የአፍሪካ ህብረት መሆኑን በወኪሏ አምባሳደር ሊንዳ ቶማስ ግሪንፊልድ በኩል ማስታወቋ ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። የትግራይ ክልል ምክር ቤት ከስምንት ወራት በኋላ ባለፈው ቅዳሜ ሐምሌ 17 2013 ዓመተ ምህረት ለመጀመሪያ ጊዜ ጉባኤ ማካሄዱንና የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ያለፉትን ስምንት ወራት ሪፖርትና እንዲሁም የክረምት ወራት እቅድ ያሉትን ማቅረባቸውን ጠቅሶ ዘጋቢያችን ሙልጌታ ጽሀ ከመቀሌ ያጠናቀረውን ዘገባ ደርሶናል። የትግራይ ህዝብ ላይ ይፈጸማል ብሎ የማይገመት ግፍ ያሉት ቢፈጸምበትም ችሎ በመታገል ድል እየተቀዳጀ ነው ማለታቸውንም ዘግቧል። በሌላ በኩል የኢትዮጵያ ፓርላማ የቀድሞውን የትግራይ ክልል መሪዎች በአሸባሪነት መፈረጁና በቅርቡም የሀገሪቱ ጠቅላይ አቃቤ ሕግ አገር ለማፍረስና መንግስትን በኃይል ለመገልበጥ በማሴር ወንጀል ይፈለጋሉ ያላቸውን ስም ዝርዝር ይፋ ማድረጉም ይታወሳል። ወደ ዘገባው
በትግራይ ክልል የተጀመረው ጦርነት ተከትሎ የክልሉ ምክር ቤት በየሶስት ወሩ ማካሄድ የነበረበትን ጉባኤ ሳያካሄድ መቀጠቱ የምክር ቤቱ አፈ ጉባኤ አቶ ሩፋኤል ሽፋር ተናግሯል። ቅዳሜ ሐምሌ 17 2013 ዓ.ም በመቀለ ከተማ ምክር ቤቱ ስድስተኛ ዘመን አንደኛ አስቸኳይ ጉባኤውን አካሂዷል። በጉባኤው መክፈቻ ስነ ስርዓት አቶ ሩፋኤል የትግራይ ህዝብ ባካሄደው ትግል ህጋዊ መንግስቱ ወደ ቦታው በመመለሱ ጉባኤው ተጠርቷል ብለዋል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል የስምንት ወራት የጦርነት ጊዜ በሳቸው አገላለጽ ደግሞ የትግራይ ህዝብ የማጥፋትና በአንጻሩ ደግሞ የመመከት ወቅት ብለው የጠሩትን አስመልክቶ ሪፖርት አቅርቧል።
በኃይልታት ወረድ ዘይእመን ዘይናይ ሰብ አርመንያውን ባርባራዊ ጥቃታትን በጽህወው ድንብርጽ እንተይበለ
በወራሪ ኃይሎች ሰብአዊ ያልሆነ አረማዊ ግፍ የተፈጸመበት ህዝብ ንቅንቅ ሳይል በአገር ውስጥና ውጭ ያሉ የትግራይ ልጆች አንድነታቸውን አጠናክረው የትግራይ ሴት ደም ፈሶ አይቀርም፣ የእናቶችና እህቶቻችን እንባ በደምና አጥንታችን ይካሳል፣ የትግራይ ህዝብ ዘር በፍጹም አይጠፋም፣ የራሳችንን እድል የመወሰን ስልጣንም በማንም አይወሰድም ብሎ ገጥሞ ድል እየነሳ ነው ያሉት። አሁንም የትግራይ ህዝብ ጠላቶች ለህዝቡ ዳግም ስጋት በማይሆንበት ደረጃ ለማጥፋት ትግላችን ይቀጥላል ነው ያሉት ዶክተር ደብረጽዮን። በትግራይ የደረሱ ጉዳቶች የሚያጠና አደረጃጀት በማቋቋም ይሰራል ያሉት ዶክተር ደብረጽዮን ጉዳት ያደረሱም ተጠያቂ ለማድረግ እንተጋለን በማለት ተናግረዋል። የግብርና ስራ አስመልክቶ ባቀረቡት እቅድ ማንኛውም የትግራይ የእርሻ ቦታ በዘር ሳይሸፈን ማለፍ ስለሌለበት በመተባበር ልንሰራ ይገባል ብለዋል። ትምህርት ለመጀመርም ጥናት ማካሄድ ይገባል ሲሉ ገልጸዋል።
በዚህ ጉዳይ ከፌዴራል መንግስት አስተያየት ለማግኘት የስልክና የኢንተርኔት መቋረጥ ምክንያት አልቻልኩም። ሆኖም የፌዴራሉ መንግስት የትግራይ ጦርነት የትግራይ ኃይሎች በሰሜን እዝ ላይ ጥቃት በመፈጸማቸው ነው የተጀመረ መሆኑና እንዲሁም የኢትዮጵያ መከላከያ ሰራዊት ከትግራይ ክልል የወጣበት ምክንያት አርሶ አደሮች እንዲያርሱ እንዲሁም የሰብአዊ ድጋፍ እንዲዳረስ ለማድረግ መሆኑ ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። መጪው ሳምንት የተዳከመውን የአሜሪካ መሰረተ ልማት አውታሮች መልሶ ለመገንባት ይረዳል የተባለው በምክር ቤቱ የሁለት ወገኖች የጋርዮሽ እቅድ እጣ ፋንታ ለመጨረሻ ጊዜ የሚለይበት እንደሚሆን ይጠበቃል። የቪኦኤ ዘጋቢ ሚሼል ኩዊን ይህንን አስመልክቶ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የአሜሪካ መንገዶች፣ ድልድዮችና የብሮድባንድ መረቦችን የመሳሰሉት የመሰረተ ልማት አውታሮች በዚህ ሳምንት ምናልባት የ1.2 ትሪሊዮን ዶላር ድጋፍ ያገኛሉ ተብሎ ይጠበቃል። ይህ የሚሆነው የበጀቱ ረቂቅ በሁለቱ ምክር ቤት አባላትና ፓርቲዎች የጋራ ስምምነት ካገኘ ነው። የሕግ መወሰኛው ምክር ቤት ጉዳዩን ለክርክር የሚያቀርበው መሆኑ ቢታወቅም በተለይ የሕዝብ ማጓጓዣ ፐብሊክ ትራንዚት የተባለውን ጨምሮ አንዳንድ ዲሞክራትና ሪፐብሊካን ሴኔተሮች ያነሱትን ጥያቄ አስመልክቶ ዝርዝር ሁኔታዎቹ መመለስ ይኖርባቸዋል። በጋርዮሹ ቡድን በኩል የሪፐብሊካኑ ተደራዳሪ ወገኖች የሚመሩት የኦሃዮ ሴኔተር ሮብ ፖርትማን ሁለቱ የፖለቲካ ወገኖች ሊስማሙበት የሚችሉበት እንደዚህ ያለ ጥቅል እቅድ ተዘጋጅቶ አለማወቁን ይናገራሉ። ስለዚህም ይላሉ፣ ስለዚህ ይህ ለዚህ አገር ሊደረግ የሚገባ ትክክለኛ ነገር ነው። ከሁሉም በላይ ደግሞ በዚህ ከተማ አዘውትረን ልናደርገው የሚገባን ነገር ውሳኔዎችን በጋራ ስምምነት የማሳለፍ አሰራርን ሂደት መፈለግ ያለብን መሆኑን ነው። ይህ በሁለትዮሽ ወገኖች የተዘጋጀው ጥቅል እቅድ ካለቀ ሊያልፍ የሚችልበትን ድምፅ ማግኘት ደግሞ ሌላው ፈተና ይሆንበታል። ምክንያቱም የሚያስፈልገውን 60 የምክር ቤት አባላት ድምፅ ለማግኘት መሳ ለመሳ እኩል ከተከፈለው ምክር ቤት የአንዳንዶቹን ሪፐብሊካንን ድምፅ ማግኘት ይኖርበታል። እቅዱን በዋናነት የሚያስተባብሩት አንድ ድምፅ እንኳ ማጣት አያዋጣቸውም። አንዳንዶቹ ግን ከ3.5 ትሪሊዮን ዶላር ተለይቶ የልጆችን እንክብካቤና ትምህርት፣ የአየር ንብረት ለውጥ፣ በሰው ሀብት መሰረተ ልማት ላይ ላተኮረው አነስ ላለው በጀት ጋር የተሳሰረ እንዲሆን ይፈልጋሉ። ዲሞክራቷ አፈጉባኤ ናንሲ ፐሎሲ እቅዱን ወደ ምክር ቤቱ መድረክ የሚያቀርቡት በሁለቱ ወገኖች የጸደቀውን ትልቁን የመሰረተ ልማት እቅድ ሴኔቱ ካጸደቀው ብቻ መሆኑን ተናግረዋል። ሴኔቱ ያንን ሊያደርግ የሚችልበትን መንገድና ዘዴ እንዳለውም በመግለጽ በጥቂት የምክር ቤት አባላት ድምፅ ብልጫ እቅዱን ሊያሳልፍ የሚችልበትን መንገድ ጠቅሰዋል። ዋናው ነገር ፕሬዝደንቱ እንደሚፈልጉት በሁለቱ የፖለቲካ ቡድኖች ስምምነት በጋራ የጸደቀውን ውሳኔ ማሳለፍ መሆኑን እንደሚከተለው ገልጸዋል።
The president has said that he wants to have a bipartisan bill, and we all do. But that is not the limitation of the vision of the president.
ፕሬዝዳንቱ በሁሉም ወገኖች ወጣውን የጋራ ረቂቅ ህግ ይፈልጋሉ። ስለሆነም ሁላችንም እሱን እናደርጋለን። ይሁን እንጂ የፕሬዝዳንቱ ራዕይ በሱ ብቻ መወሰን የለበትም። በጥሩ መንገድ እንደገና መልሰው መገንባት ይፈልጋሉ። ለዚህች ሀገር ብልጽግና እንደገና ብዙ ሰዎችን ይበልጥ በሚያሳትፍ መንገድ መስራት ይፈልጋሉ።
የአሜሪካ መሰረተ ልማት አውታሮች ከሌሎች የበለጸጉ አገሮች ደረጃ ጋር ሲታያይ ለረጅም ጊዜ ወደ ኋላ የቀረ መሆኑ ሲነገር ቆይቷል። ይህ ቅድ ፕሬዝደንት ባይደንን ጨምሮ የመሪዎችና የዲሞክራቶችን ወይም ሁለቱም ፓርቲዎች አብረው በመሆን አንድ ነገር መስራት ይችሉ አይችሉ እንደሆነ የሚፈተንበት መሆኑም ተመልክቷል። ሁለቱ የምክር ቤት አባላት ግን ነሐሴ ውስጥ ለረፍት ከመውጣታቸው አስቀድሞ ይህን ነገር ለመጨረስ ያላቸው ጊዜ እጅግ የጠበበ መሆኑም ተነግሯል።
አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ እያመራን ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ቪኦኤ አምሃሪክ ብላችሁ ሃሽታግን ከፊት አስቀድማችሁ በትዊተር ብትፈልጉን ደግሞ ታገኙናላችሁ። አሁን ወደ ተከታዩ ዘገባ ነው የምንወስዳችሁ። ወደ አዲስ አበባ ነው የምናመራው። የርሶ ተራ ነው በሚል ርዕስ በአፍሪካ ብልጽግናን ማረጋገጥ በሚቻልበት ጉዳይ ላይ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መሪነት ውይይት ማካሄድ ተጀምሯል። በዛሬው ዕለትም የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ቬራ ሶንግዌ፣ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚ ኦኮንጆ እና በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተሳተፉበት ውይይት ተካሂዷል። በበይነ መረብ የተካሄደው ውይይት በዋናነት በኮቪድ-19 ወረርሽኝ የተጎዳው የአፍሪካ ኢኮኖሚ እንዲያገግምና በአህጉሪቱ በዘላቂነት ብልጽግናን ለማረጋገጥ ምን መደረግ አለበት በሚሉ ሀሳቦች ላይ ያተኮረ ነው። የኮቪድ-19 ወረርሽኝን መቆጣጠርና ንግድና ምጣኔ ሀብትን ማሳደግ ደግሞ ትኩረት የተሰጡባቸው ነጥቦች ናቸው። ውይይቱን የተከታተለው የአዲስ አበባው ዘጋቢያችን ኬኔዲ አባተ ከዚሁ ጋር በተያያዘ መረጃ ሊሰጠን በስልክ መስመራችን ላይ ይገኛል። እንደምን አመሸህ?
እንዴት አመሸሽ?
በቀጥታ ወደ ጥያቄ ልለፍና በአፍሪካ ዘላቂ ብልጽግናን ማረጋገጥ በሚቻልበት ጉዳይ ላይ በተደረገው ውይይት እንግዲህ ከላይ የዘረዘርናቸው ተሳታፊዎች አሉና በመፍትሄ ያነሷቸው ነጥቦች ምንድን ናቸው?
በጣም ጥሩ። ሲሆን እንግዲህ እንደሚታወቀው የኮቪድ-19 ወረርሽኝን ለመከላከል አፍሪካ አቅሟ የፈቀደውን ለማድረግ ብትሞክርም አህጉሪቱ የኢኮኖሚዋ ግን አሁንም ተጨማሪ ቀውሶችን እያስተናገደ ነው የሚገኘው። የቫይረሱን ወረርሽኝ በመከላከል አህጉሪቱ እስከ 30 ሚሊዮን የሚደርሱ የስራ እድሎችን አጥታለች። እንዲሁም ደግሞ ወደ ድህነት የሚንደረደሩ ሰዎች ቁጥርም ከጊዜ ወደ ጊዜ እየጨመረ መሆኑ መረጃዎች ያመለክታሉ። ከኮቪድ ወረርሽኝ ጋር በተያያዘ ማለት ነው። ከኮቪድ ጋር በተያያዘ እንደዚሁም የተጎዳውን የዓለም ኢኮኖሚ እያንሰራራ ወደ ማገገም እየተሸጋገረ ባለበት ወቅት በአፍሪካ ግን ኢኮኖሚው ገና ማንሰራራት አልጀመረም። ይህም ቀድሞውንም በድህነት ውስጥ የምትገኘውን አህጉር ቀውስ በማባባስ ላይ መሆኑን የጠቆሙት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ኃላፊ አህጉሪቱ እንዴት ማገገምና ወደ ብልጽግና ማምራት ትችላለች በሚል ሀሳብ ያዘጋጁት ውይይት ነው እንግዲህ ዛሬ መካሄድ የጀመረው። አፍሪካ ካለችበት ውስብስብ ችግር እንድትወጣ ሁሉም የራሱ ሚና እንዳለው ለማመልከትም ነው የእርሶ ተራ ነው ወይም ደግሞ ኢትስ ዮር ተርን በሚል ርዕስ የመፍትሄ ሀሳቦች ላይ ውይይቶች መካሄድ የጀመሩት። እንግዲህ በዚሁ ርዕሰ ጉዳይ ተከታታይ ውይይቶች እንደሚካሄዱ የሚጠበቁ ሲሆን በዛሬው ዕለትም ቀደም ሲል እንደገለጽሽው በተባበሩት መንግስታት ድርጅት ረዳት ዋና ጸሐፊ እንዲሁም ደግሞ የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ የሆኑት ቬራ ሶንግዌ፣ ናይጄሪያዊቷ የዓለም ንግድ ድርጅት ዋና ዳይሬክተር ንጎዚ አኮንጆ እና በተባበሩት መንግስታት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ የተሳተፉበት ውይይት ተካሂዷል። እንግዲህ ከዚሁ ጋር በተያያዘ የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ቬራ ሶንጌ የሚያነሱላቸው ጥያቄዎች ምላሽ በመስጠት ነው ውይይቱ ሲካሄድ እየነበረው። ስለ ብልጽግና ለማውራት በቅድሚያ የኮቪድ ወረርሽኝ መከላከል እንደሚያስፈልግ ነው ሁለቱ ዋነኛው የውይይቱ ተሳታፊዎች የተናገሩት ማለት ነው። ስለዚህም ክትባቱን ተደራሽ ማድረግ ያስፈልጋል በሚል ነው ሀሳባቸውን ያነሱት። ትንሽ እስቲ የእርሳቸውን ድምፅ ሰምተን እንመለስ። ዛሬ ከተናገሩት
The pandemic has really hit the continent very hard. And so to start talking about vision for prosperity and how we come back, we have to solve one of the key problems.
ክሎን እንግዲህ እንደሰማሻቸው ቫይረሱ አህጉሪቱን ክፉኛ መጉዳቱን ገልጸው ከቁልፍ ችግሮች መካከል አንዱ የሆነው ኮቪድን መከላከል እንደሚያስፈልግ ነው ያነሱት። ለዚህም ክትባቱን ተደራሽ ማድረግ ላይ በትኩረት መስራት እንደሚያስፈልግ ነው ዶክተር ንጎን የገለጹት። ይህ ካልሆነ ስለ እድገት ማውራት ፈጽሞ እንደማይቻልም ተናግረው፣ እንግዲህ ይህ የኮቪድ ወረርሽኝ ለመከላከል የክትባቱ ማዳረስ የግድ አስፈላጊ ቢሆንም
አድማጮች ኬኔዲ አባተን እናመሰግናለን ላደረሰን ዘገባ። ሙሉን ዘገባ ደግሞ በዌብሳይታችን ላይ የምናገኘው ወይም የምናስደምጣችሁ ይሆናል። ወደ ተከታዩ ዘገባችን እናልፋለን። አፍሪካዊ ጉዳዮችን የያዘ ዘገባ ነው። የማላዊ መንግስት በድህረ ምርጫ ተቃውሞ ወቅት በፖሊሶች የወሲብ ጥቃት ተፈጽሞባቸዋል ለተባሉ ሴቶች በብዙ ሺዎች የሚቆጠር ዶላር ካሳ መክፈሉ ታውቋል። የወሲብ ጥቃት ሰለባ የሆኑት ሴቶች ጠበቆችና የሰብአዊ መብት ተሟጋቾች ግን ካሳ መክፈል ብቻ በቂ አይደለም፣ ተጠርጣሪዎቹ ታስረው ለፍርድ መቅረብ አለባቸው እንደሚሉ ከብላንታየር የተላከው የዘጋቢያችን ላመክ ማሲና ዘገባ ጠቁሟል። የፖሊስ ኃይል አዲስ ምርመራ ለማድረግ ቃል እንደገባም ዘገባው ጠቅሷል። አዳነች ሳህየ ለአፍሪካ ነክ ፕሮግራሟ ታቀርበዋለች።
እንደ አውሮፓ አቆጣጠር ጥቅምት 8 ቀን 2019 ዓመተ ምህረት በማላዊ ድህረ ምርጫ ወቅት በተካሄደው ተቃውሞ ነዋሪዎች አንዱን ፖሊስ በድንጋይ ደብድበው መግደላቸውን ለመበቀል ሲሉ ፖሊሶች በመዲናይቱ ሊሎንግዌ በሴቶች ላይ የወሲብ ጥቃት ፈጽመዋል ሲል የማላዊ የሰብአዊ መብት ኮሚሽን ከሷል። የሀገሪቱ ከፍተኛ ፍርድ ቤት ዳኛ ኬንያታ ኒረንዳ እንደ አውሮፓ አቆጣጠር ባለፈው ዓመት ነሐሴ 13 ቀን የማላዊ የፖሊስ አገልግሎት ለ18 ሴቶች ካሳ እንዲከፍል፣ ከወንጀሉ ጋር በተያያዘ የተጠቆሙ 17 ፖሊሶች ደግሞ እንዲታሰሩ አዘዋል። በአሁኑ ወቅት ካሳው የተከፈለ ቢሆንም የጥቃቱ ሰለባ የሆኑት ሴቶች ጠበቆችና የሰብአዊ መብት ተሟጋቾች ገንዘብ መክፈል ብቻ በቂ አይደለም እያሉ ነው። አቶ ፔሌ ማሳንጃላ የወሲብ ጥቃት ሰለባዎችን የሚወክለው የሴት ጠበቆች ማህበር ቃል አቀባይ ካሳ መክፈሉ ለሲቪሉ ክስ ምላሽ ይሆናል፣ ነገር ግን ወንጀልነቱ መታየት ይኖርበታል ብለዋል።
ምክንያቱም ሴቶቹ ለተፈጸመባቸው ጥቃት ካሳ ቢከፈላቸውም እንኳን ጥቃቱን የፈጸሙት ሰዎች ተጠያቂ አልሆኑም። የካሳ ገንዘቡን የከፈሉት ጥቃት የፈጸሙት ፖሊሶች አይደሉም፣ መንግስት ነው በእነሱ ስም የከፈለው። ነገር ግን የወሲብ ጥቃት የፈጸሙት ፖሊሶች ማንነት እንኳን አልተገለጸም። ተጠያቂ ሆነውም አልቀረቡም፣ አልታሰሩም። ስለሆነም በነጻነት ለመንቀሳቀስ የቻሉ ወንጀለኞች ናቸው። ይህም ተቀባይነት የለውም።
ሀቢባ ኦስማን የማላዊ የሰብአዊ መብት ኮሚሽን ዋና ጸሐፊ ናቸው። የወንጀል ምርመራ ሂደት መካሄድ አለበት ይላሉ።
ይህ ሲሆን ሰዎች ሌሎችን ሰብአዊ መብት የሚረግጥ ወንጀል ሲፈጽሙ ተጠያቂ የሚሆኑበት ሁኔታ ይፈጠራል ማለት ነው። በተጨማሪም ፖሊሶቹ የሕግ ማስከበር ተግባር እንዲፈጽሙ በመንግስት የተመደቡ ቢሆንም እንኳን ወንጀል ከፈጸሙ የመደባቸው መስሪያ ቤት ራሱ ሊቀጣቸው እንደሚችል ያሳያል ማለት ነው።
መንግስት የወሲብ ጥቃት ሰለባ ለሆኑት 18 ሴቶች የ160,000 ዶላር ካሳ ከፍሏል። እያንዳንዳቸው ከ5,000 እስከ 12,000 ዶላር ተከፍሏቸዋል። ከሰለባዎቹ አንዷ ከምሱንዱ አካባቢ የሆነች ስሟ እንዲገለጽ ያልፈለገች ሴት የካሳው መጠን በጣም ዝቅተኛ ነው ብላለች። ከመንደሬ ወጥቼ በሌላ አካባቢ ለመኖር ተገድጃለሁ፣ ምክንያቱም በደረሰብኝ የወሲብ ጥቃት ምክንያት ሰዎች ሱቁብኛል ያፌዙብኛል ብላለች ተጠቂዋ። የተከፈለው ካሳ መሬት ገዝቶ ቤት ለመስራት ይበቃ ይሆናል፣ ነገር ግን ጉዳዩ እሱ አይደለም በማለት አስገንዝባለች። የወሲብ ጥቃት የፈጸመባት ሰው ፊቱን ሸፍኖ ስለነበረ ለይታ ለማወቅ ባትችልም ወንጀለኞቹ ታስረው የማየት ጉጉት እንዳላት ገልጻለች። ጀምስ ካዳድዜራ የማላዊ የፖሊስ አገልግሎት ቃል አቀባይ ናቸው። የመጀመሪያው የምርመራ ሂደት የተጠርጣሪዎችን ማንነት ለይቶ ባለመግለጹ ፖሊሶች አዲስ ምርመራ ለመጀመር ዝግጁ ናቸው ብለዋል።
In fact, there were many police officers that were on duty on that particular day, probably 100 plus. So it was the
በመሰረቱ በዛን ዕለት በርካታ ግዳጅ ላይ የተሰማሩ ፖሊሶች ነበሩ። ምናልባትም ከመቶ በላይ ሊሆኑ ይችላሉ። ስለሆነም ተጠርጣሪዎችን ለይቶ ለማወቅ ከባድ ነበር።
ተባዩ አያይዘውም በአዲስ ምርመራ ግን የማላዊ የሰብአዊ መብት ኮሚሽን አባላት የሴት ጠበቆች ማህበርና ሌሎች የሰብአዊ መብት ድርጅቶች ስለሚገቡበት የተጠርጣሪዎቹ ማንነት ሊታወቅ ይችላል የሚል ተስፋ እንዳላቸው ገልጸዋል። የማላዊ መንግስት በድህረ ምርጫ ተቃውሞ ወቅት በፖሊሶች የወሲብ ጥቃት ተፈጽሞባቸዋል ለተባሉ ሴቶች በብዙ ሺዎች የሚቆጠር ዶላር ካሳ መክፈሉን፣ ነገር ግን ካሳ መክፈል ብቻ በቂ አይደለም፣ ተጠርጣሪዎቹ ተጠያቂ መሆን አለባቸው መባሉን አስመልክቶ የተቀናበረው ዝግጅት እዚህ ላይ አበቃ።
የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። አድማጮች፣ ቀደም ሲል ያስደመጥናችሁ በኬኔዲ አባተ የተዘጋጀው ዘገባ በቴክኒክ ችግር ምክንያት ተቆራርጦ ነው ወደ እናንተ የደረሰው። ሙሉን በነገው ምሽት በቀጥታ ውይይቱ ምን ይመስል እንደነበረ እናስደምጣችኋለን። አሁን ፕሮግራማችንን ልናጠናቅቅ ጥቂት ደቂቃዎች ነው የሚቀሩን፣ ምናልባትም ከስምንት ደቂቃ ያነሰ ጊዜ ነው የሚቀረን። ከማጠናቀቃችን በፊት እንደው የቀሩ ዘገባዎቻችንን እናስደምጣችኋለን። ወደ ስፖርት እንወስዳችኋለን።
የቶኪዮ ኦሎምፒክ ስፖርታዊ ፉክክሮች ቀጥለዋል። በስፖርት መድረኩ ሀያላን የነበሩት ሀገራት ዘንድሮም የሜዳሊያ ሰንጠረዡን እየመሩ ይገኛሉ። ዩናይትድ ስቴትስ በሰባት ወርቅ፣ በሶስት ብርና በአራት ነሐስ በአጠቃላይ በ14 ሜዳሊያዎች ዓለምን እየመራች ትገኛለች። አዘጋጇ ጃፓን በሰባት ወርቅ፣ በአንድ ብር፣ በሶስት ነሐስ በአጠቃላይ በ11 ሜዳሊያዎች ትከተላለች። ቻይና በስድስት ወርቅ፣ በሶስት ብርና በስድስት ነሐስ በአጠቃላይ በ15 ሜዳሊያዎች የሶስተኛ ደረጃን ይዛለች። ከአፍሪካ ሀገራት እስካሁን የወርቅ ሜዳሊያ ያስመዘገበችው ሀገር ቱኒዚያ ብቻ ናት። በወንዶች 400 ሜትር ነፃ ዋና ውድድር አህመድ ሀፍናዊ ለሀገሩም ሆነ ለሀገሪቱ የመጀመሪያውን ወርቅ አስገኝተዋል። ጄክ ማክሌን ከአውስትራሊያ፣ ኪሪያን ስሚዝ ደግሞ ከዩናይትድ ስቴትስ የብርና የነሐስ ሜዳሊያ ተሸላሚ ሆነዋል። ኢትዮጵያ እስካሁን በሁለት ስፖርቶች ተወዳዳሪዎቿን አሳትፋለች። በ58 ኪሎ ግራም ቴኳንዶ ስፖርት ዘርፍ የተሳተፈው ሰለሞን ቱፋ ደምሴ በመጀመሪያው ዙር ጃፓናዊውን ሰርጂዮ ሱዙኪን ማሸነፍ ቢችልም በቀጣይ ባደረጋቸው ውድድሮች ግን ተረቷል። በአጠቃላይ ከ15 ተፋላሚዎች መካከል ሰባተኛ ደረጃን በማግኘት ውድድሩን በአበረታች ደረጃ አጠናቋል። የዚህ ውድድር አሸናፊ ጣሊያናዊው ቪቶ ዴላኪዊላ ሆኗል። የብር ሜዳሊያውን ደግሞ ሙሐመድ ካሌል ከቱኒዚያ፣ የነሐስ ሜዳሊያውን ጃንግ ጃን ከደቡብ ኮሪያ ወስደዋል። ትናንት በተደረገው የሴቶች የጎዳና ብስክሌት ግልቢያ ውድድር ላይ ተሳታፊ የነበረችው ኢትዮጵያዊቷ ሰላም አመሀ ውድድሩን አቋርጣለች። ኦስትራዊቷ አና ኪሶፎር፣ ኔዘርላንዳዊት አኒሜክ ቫን ቭላውተን እንዲሁም ጣሊያናዊቷ ኤሊዛ ሎንግ የወርቅ ብርና ነሐስ ሜዳሊያዎችን ወስደዋል። ውድድሩ 22.1 ኪሎ ሜትርን ማካለል ይጠይቃል። በመካሄድ ላይ ባለው ኦሎምፒክ ያልተጠበቁ ውጤቶችም እየተመዘገቡ ነው። ከነዚህ መካከል አንዱ ስለሆነው የወንዶች ቅርጫት ኳስ ጥቂት ብለን አጭር የስፖርት ዳሰሳችንን ንግታ። የህልም ቡድን ተብሎ የሚጠራውና እውቅ ተጫዋቾችን ያሰለፈው የዩናይትድ ስቴትስ ቅርጫት ኳስ ቡድን በፈረንሳያቸው 83-76 ተሸንፏል። በኦሎምፒክ ታሪክ ከ17 ዓመት ወዲህ የዩናይትድ ስቴትስ ቡድን ሲሸነፍ ይህ የመጀመሪያው ነው።
ወደ ተከታዩ ዘገባ እንለፍ። በሴካፋ ከ23 ዓመት በታች የእግር ኳስ ውድድር እየተሳተፈ ለሚገኘው የኤርትራ ብሔራዊ የእግር ኳስ ልዑካን ቡድን የአማራ ክልል ፕሬዚዳንት አቶ አገኘው ተሻገር የራት ግብዣ አድርገዋል። ይህንን በተመለከተ አስቴር ምስጋናው ዘገባ አላት።
ከሳምንት በፊት ነበር በሴካፋ ከ23 ዓመት በታች የእግር ኳስ ውድድር ለመሳተፍ የኤርትራ ብሔራዊ የእግር ኳስ ልዑካን ቡድን ባህር ዳር የገባው። ያኔ ቡድኑ ሲገባ የባህር ዳር ከተማ ሕዝብ ደማቅ አቀባበል እንዳደረገላቸው እና እንደተደሰቱ ተጫዋቾቹ ገልጸው ነበር። ትላንት ደግሞ የአማራ ክልል ርዕሰ መስተዳደር አገኘው ተሻገርን ጨምሮ የክልሉ ከፍተኛ አመራሮች ለቡድኑ የእንኳን ደህና መጣችሁ የእራት ግብዣ አድርገውላቸዋል። የአማራ ክልል ርዕሰ መስተዳደር አገኘው ተሻገር በስነስርዓቱ ላይ እንደገለጹት በኢትዮጵያ የመጣውን ለውጥ ተከትሎ የሁለቱ ሀገራት መሪዎች የሀገራቱን ግንኙነት በማስተካከል የህዝቦችን አንድነትና ወንድማማችነት ማደስ መቻሉን አስታውሰዋል። በባህል፣ በታሪክ፣ በሃይማኖት አንድ የሆኑ የኢትዮጵያና የኤርትራ ህዝቦች በተለይ ባለፉት 30 ዓመታት በተሳሳተ የፖለቲካ ትርክ ተለያይተው መቆየታቸውንም ጠቅሰዋል። የአማራና የኤርትራ ህዝቦችም በሚጎራበቱበት አካባቢዎች በስፋት አብረው የሚኖሩ ወንድማማች ህዝቦች ናቸው ያሉት ርዕሰ መስተዳደሩ ይህ ግንኙነት ሁለንተናዊ በሆነ መልኩ ተጠናክሮ እንዲቀጥል የክልሉ መንግስት በትጋት ይሰራል ብለዋል።
የኤርትራና የኢትዮጵያን ህዝቦች በፍጹም በስነ ልቦናቸው፣ በባህላቸው፣ በወጋቸው፣ በማናቸውም ነገር መነጣጠል አይቻልም። ይሄ የምንጊዜም የሁልጊዜም የታሪክ ጠባሳችን የኤርትራ ህዝቦችና የኢትዮጵያ ህዝቦች ላይለያዩ እንደገና ተጋምደዋል። ስለዚህ ለሁለቱ መሪዎች ከፍተኛ ክብር አለኝ። የኤርትራ ህዝብ ወንድም ከሆነው ከአማራ ህዝብ ጋር አብሮ መኖር አብሮ መልማት ይፈልጋል። የኤርትራ ህዝብ በተፈጥሮ የአማራ ህዝብ ጎረቤት ነው። የሚለየን አንገረብ ነው፣ የሚለየን ተከዜ ነው።
ብዙ ኤርትራውያን ወልቃይት ውስጥ ተወልደዋል። ብዙ ኤርትራውያን ሁመራ ውስጥ ተወልደው አድገዋል፣ ተምረዋል። ብዙ ኤርትራውያን ሁመራ ከተማ ውስጥ ህንፃ ሰርተዋል፣ ነግደዋል፣ ሀብት አፍርተዋል። ስለዚህ የአማራ ህዝብና የኤርትራ ህዝብ አንድና ያው
ስለሆነም ይህ የጀመረውን አንድነታችን አጠናክረን መቀጠል መቻለን። የኤርትራ ህዝብና መንግስት በማንኛውም ሁኔታ ከጎናችን ነው። እኛም ከኤርትራ ህዝብና መንግስት ጎን ነን።
በስነ ስርዓቱ ላይ የኤርትራ የስፖርት ፌዴሬሽን ቴክኒካል ዳይሬክተር እና የሴካፋ ኢንስትራክተር በአሁኑ ሰዓት ደግሞ የልዑካን ቡድኑ መሪ የሆኑት አቶ ዳንኤል ዮሐንስ ፍቅርና ሰላም አቆራኝቶናል ብለዋል።
ለሰላም ለእድገት እኛ ስፖርተኞች ተርባችን ለፍጸም መንግስትና ህዝብ ስለላከን በጣም ድሎሎችን በጣም አመሰግናል።
የኤርትራ ብሔራዊ ቡድን ተጫዋች ሳዶሬ ማነም በቆይታው እጅግ እንደተደሰተ ተናግሯል።
ስሜ ሳዞሬ ማለት እባላለሁ። የመጣው ነው ከኤርትራ ነው። እዚህ ባህር ዳር ላይ ጨዋታ ነበረን ዛሬ ከኢትዮጵያ ጋር አሸነፍን። አዎ አብረን ኳ ዳሳለን። አይ እኮ የጓደኝነት ጨዋታ እኮ ነው። በጣም ቆንጆ ነገር ተሰማን። እንደዚህ አይነት ሬ አይላውቅም፣ አይደገም። እንደዚህ አይነት ፍቅር ባህር ዳር ህዝቦች ሁሉ በጣም እንወዳለን መባል ፈልጋለሁ። እንደዚህ አይነት ህዝቦች አይደገም፣ ብቻ አይደገም። የለም የለም፣ መቻል እውነት ንጉነችን አንቺ ደግሞ ኤርትራ መጡ እንደዚህ ያደርግን እንቀበላለን። እሺ በጣም እንወዳለን። ዛሬ እሺ እሺ
እሺ ትላንትና ማታ ርዕሰ መስተዳደሩ አቶ አገኘው ተሻገር የራት ግብዣ አዘጋጅተውላችሁ ነበረ እና እስኪ በዛ በቆይታችሁ ምን ታዘብክ? ምን ነገር አስተዋልክ?
በጣም ቆንጆ ተሰማን። የአማራ ክልል መጣው ራሱ መጣ ለእኛ ድራር ግብዣ አደረገን፣ አስተያየቱ ተናገረን፣ ብዙ ነገር ማለት ነው። በጣም 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 አመሰግናለሁ ለክልል አማራ ኃላፊ።
ወደ ጣና ገዳማት ሁሉ ሄዳችሁ ጎብኝታችኋል። እስኪ እሱን ደግሞ ስሜት ተናገረኝ።
እሱ ስሜቴ በጣም የተቀደሰ ስፍራ ነው። በጣም ቆንጆ ስፍራ ነው። ብዙ ነገር አልታየም። የቃናው ህዝቦች ይመላለሱ ከዚህ ለገዳሙ እና ደግሞ ገዳም ይህንን ብዙ ነገር ጌጣጌጥ መሰል እንደዚህ የተቀደሰ ነገር ገዛን። በጣም ቆንጆ ነው። በጣም በጣም ሁሉ ህዝብ መጣው የኤርትራ ህዝብ እንደዚህ እንመለያት በዚህ ዛሬ አንን መናገር እፈልጋለሁ።
እዛ ስትሄድ ለኤርትራውያን
ሁሉ ነገር አለው። እውነት እውነት
አስተዋውቃለሁ።
አዎ አዎ አስተዋውቃለሁ። እሺ አመሰግናለሁ። እሺ እሺ።
በዝግጅቱ ላይ የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ለፕሬዚዳንት ኢሳያስ አፈወርቂ ስጦታ ልከውላቸዋል። ይህ በእንዲህ እንዳለ የምስራቅና መካከለኛው ከ23 ዓመት በታች የእግር ኳስ ውድድር ዛሬም እንደቀጠለ ውሏል። በመክፈቻው ዕለት ኤርትራና ኢትዮጵያ በሶስት እኩል ውጤት የተለያዩ ሲሆን በዛሬው ዕለት ደግሞ ለደረጃ ባደረጉት ውድድር ኤርትራ በፍጹም ቅጣት ምት 4-3 በሆነ ውጤት ኢትዮጵያን አሸንፋለች። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች፣ ሰዓታችን ተጠናቀቀ። በሰላም ደሩ። ነገ እንገናኛለን።